የሀብት ባለሙያ ከዶክተር ፈቃዱ በቀለ ጋር ያደረግነውን ቃለ ምልልስ የመጀመሪያ ክፍል ማቅረባችንን ታስታውሳላችሁ። ዶክተር ፈቃዱ የአፍሪካው ቀንድ ውጥረት በአካባቢው ሀገሮች ልማት ላይ ሊኖረው ስለሚችለው ተጽዕኖና በአጠቃላይም በወቅቱ የኢትዮጵያ የኢኮኖሚ ዞታ ላይ ሰፋ ያለ ትንተና ሰጥተው ነበር። ዛሬ ደግሞ ዓለም አቀፉ የኢኮኖሚ ትስስር ግሎባላይዜሽን በአፍሪካና በኢትዮጵያ ስላለው ተጽዕኖ፣ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ስላላት ፍላጎትም ሀሳባቸውን ያካፍሉናል። አብራችሁን ቆዩ። የአውሮፓን አገሮች የቀድሞ ብሔራዊ ኢኮኖሚ ግንባታም ትንሽ ተቀስተቀስ አድርገሃል። ዛሬ ጊዜው ተለውጧል። ዘመነ ግሎባላይዜሽን ነው፣ የዓለም አቀፉ ኢኮኖሚ ትስስር የሰፈረበት። በተለይ እንግዲህ አንዱ ለኢኮኖሚ እድገት መሰረት የሆነው ብሔራዊ ከበርቴን ወይንም አምራችን ማሳደግ ማጠናከር ከሆነ፣ ለመሆኑ ይህን ፉክክር ግሎባላይዜሽን የፈጠረውን ፉክክር መቋቋም የሚችል ኃይል አለ ወይ?
በእውነቱ በጣም ጥሩ ጥያቄ ነው። አንደኛ ግሎባላይዜሽን የሚባለው በዓለም አቀፍ ደረጃ በእኩል ደረጃ የተስፋፋ አይደለም። በተለይ አፍሪካን ስንመለከት በጠቅላላው በዳይሬክት ኢንቨስትመንት የሚንቀሳቀሰው ሀብት በአውሮፓ ውስጥ በአሜሪካና በጃፓን ብቻ ነው የሚንቀሳቀሰው። አሁን ደግሞ ቻይና ተጠቃሚ ነች። ወደ አፍሪካ የሚሄደው 1.1 ብቻ ነው። ይህ ማለት አፍሪካ የግሎባላይዜሽን ተጠቃሚ አይደለችም። ኢትዮጵያ የግሎባላይዜሽን ተጠቃሚ አይደለችም። በግሎባላይዜሽን አማካይነት አዲስ የፍጆታ አጠቃቀም በሀገራችንም ሆነ በሌሎች አገሮች እየተስፋፋ ነው። ይህ ማለት በውስጥ የማምረት ኃይላችን በጣም እየተዳከመ መጥቷል ማለት ነው። እንግዲህ ምንድን ነው እሱ ለብሔራዊ ከበርቴ ማደግ? በመጀመሪያ የፖለቲካው ስርዓት በጣም ወሳኝ ነው። አንድ አገር ወዳድ፣ ሰላምን የሚያፈቅር፣ ለእድገት የተነሳሳ አዲስ ኃይል ያስፈልጋል ማለት ነው። የመንግስት መዋቅር እስከሌለ ድረስ፣ ዴሞክራሲ ስርዓት እስከሌለ ድረስ፣ ሰላምን የሚያመጣ ስርዓት እስከሌለ ድረስ ስለ ብሔራዊ ከበርቴ ማውራት በጣም አስቸጋሪ ይመስለኛል። እና ያለው የፖለቲካ ስርዓት በአፍሪካም ሆነ በኢትዮጵያ ውስጥ ለእድገት አጋዥ መሆኑ ቀርቶ ተቀናቃኝ እስከሆነ ድረስ ውስጥ ያለው የተከማቸ ሀብት ፖቴንሻል ማለት ነው፣ ይህ እንዳይንቀሳቀስ የሚያግድ ከሆነ ኢትዮጵያ ብዙ ሀብት አላት፣ የወንዝ ሀብት አላት፣ የሰብል ሀብት አላት፣ ማዕድኖች አሏት እና እነዚህ ኃይሎች በስነ ስርዓት የሚንቀሳቀሱ የማይቻልበት ሁኔታ እስካለ ድረስ በእውነቱ ለእድገት በጣም አስቸጋሪ ነው። እኔ የማይቻልበት ምክንያት የለም አልልም፣ ይቻላል። በአሁኑ ጊዜ ብዙ ኢትዮጵያውያን አዲስ ሁኔታን ይፈልጋሉ። አገሪቱ ውስጥ ሰላም እስከሰፈነ ድረስ፣ መረጋጋት እስከሰፈነ ድረስ እነዚህ ሁሉ አገራቸው ገብተው በስነ ስርዓት ኢንቨስት የማያደርጉበት ምክንያት ያለ አይመስለኝም። ለዚህ ደግሞ አመቺ ሁኔታ መፍጠር ይቻላል። ብዙ መረጃዎች አሉ። ብዙ ልምዶች ከሀያ አመቱ ወዲህ የተማርን ይመስለኛል እና በዚህ መልክ ብሔራዊ ከበርቴን ቀስ በቀስ ማሳደግ ይቻላል። እንዳልከው እንደሚታወቀው ካለ ብሔራዊ ከበርቴ ደግሞ አንድን ኢኮኖሚ ለማሳደግ አይቻልም። የራሱን ጥቅም የሚያስጠብቅ ወደፊት ሊገፋ የሚችል በዚህ ላይ ወደፊት ብዙ ጥናት ማድረግ አለብን፣ በዚህ ላይ መረባረብ አለብን እና ለዚህ ቁልፉ እንግዲህ የፖለቲካ ስነ ስርዓቱ ነው። የዲሞክራሲ ጥያቄ መፈታት አለበት። ሰዎች ነጻነትን ማግኘት አለባቸው። እንዳልኩ በአካባቢው ሰላም መገኘት አለበት እና በዚህ መልክ የሀገራችንን ኢኮኖሚ ማሳደግ እንችላለን። በእርግጥም ይቻላል ብዬ አምናለሁ።
ወደ ሌላ ጥያቄ ልሻገርና ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ትፈልጋለች። በዚህ አቅጣጫ ጥረት ይደረጋል እና ይሄ እስከምን ድረስ ነው የኢኮኖሚውን ሀቅ የሀገሪቱን ኢኮኖሚ ሀቅ የሚያገናዝበው ሊሆን ይችላል ወይ? ካልሆነስ ምንድን ናቸው ምክንያቶቹ?
በእውነቱ በዚህን በሚመለከት ከዚህ ቀደም ሰፊ ሀተታ ሰጥቼ ነበረ። እንግዲህ ምንድን ነው እሱ አንድ ሀገር እንደዚህ ያለ ትልቅ የንግድ አባል ድርጅት ወይንም ደግሞ ሌላ ዓለም አቀፋዊ ድርጅት አባል ሆናለሁ ብላ ጥያቄ ስታቀርብ የራሷን አቅም ማወቅ አለባት። በእውነቱ ጥያቄው ሊመለስ ይችላል፣ አባልም ልትሆን ትችላለች። ጥያቄው ግን ይሄ ሳይሆን ምን ጥቅም ታገኛለች ነው። ኢትዮጵያ የንግድ አባል ብትሆን በእውነቱ እንደሚባለው በነጻ ንግድ አማካይነት የውስጥ ኢኮኖሚ ሊያድግ ይችላል፣ ሊያብብ ይችላል፣ የስራ መስክ ሊከፈት ይችላል። ኢትዮጵያስ እንደ አንድ ህብረ ብሔር ልትዳብር ትችላለች ወይ ነው የሚለው ጥያቄ። በእኔ ግምት በእውነቱ እስካሁን ድረስ በታሪክ እንደታየው የነጻ ገበያን ፍልስፍና በአለም አቀፍ ደረጃ የሚያስፋፉ ሀገሮች ከራሳቸው ጥንካሬ አንጻር ተነስተው ነው። ለምሳሌ በ18ኛው ክፍለ ዘመን እንግሊዝን ብንወስድ የግዴታ የነጻ ገበያ በአለም አቀፍ ደረጃ መስፋፋት አለበት ብላ ወደፊት ግፊት ታደርግ ነበር፣ ብዙ ሀገሮችን ማሳመና። በኋላ ግን እነዚህ ሀገሮች ደግሞ ይሄ ለእድገታቸው እንደማመች ተገንዝበው በተለይ ጀርመን እና ፈረንሳይ ወደ ውስጥ ያተኮረ እድገት በመከተል ትክክለኛ እርምጃ ወስዷል ማለት ይቻላል። አሜሪካኖችም እንደዚሁ በ18ኛው ክፍለ ዘመን ጭነት ተደርጎባቸው ይህንን ታግለው ነው ራሳቸውን በሳይንስና በቴክኖሎጂ ማዳበር የቻሉት። በኋላ ግን እነሱ ደግሞ ከእንግሊዝ ተምረው ከ1933 ዓመተ ምህረት እንደ አውሮፓ አቆጣጠር ጀምሮ በአለም አቀፍ ደረጃ የነጻ ገበያ የነጻ ንግድ መስፋፋት አለበት ብለው መለፈፍ ጀመሩ። ይሄ ግን ከሁለተኛው ዓለም ጦርነት በኋላ ነው እንግዲህ ተግባራዊ ሊሆን የቻለው። የሚያሳየው በአለም አቀፍ ደረጃ የኃይል አሰላለፍ ለውጥ መምጣቱን ነው። እና አሜሪካ በብዙ አቅጣጫው ተጠናክራለች፣ በሚሊተሪ፣ በፖለቲካ፣ በኢኮኖሚ። አሁን በአለም አቀፍ ደረጃ ነጻ ንግድ መስፋፋት አለበት የሚል ነው። እንግዲህ ከዚህ አንጻር ነው የቻይናንም ሁኔታ የህንድንም የቪየትናምንም ሁኔታ ስንመለከት ቻይና ራሷ ለምሳሌ 27 አመት ሙሉ እንግዲህ ሪፎርሙ ከገባበት ከተካሄደበት ከ1978 ዓመተ ምህረት ጀምሮ ውስጥ ያተኮረ እንቅስቃሴ ነበር የምታካሄደው። ቀስ በቀስ እያለች ቴክኖሎጂዎችን እያስገባች ኢንዱስትሪዋን እየተከለች መንገድ እየሰራች የባቡር ሀዲድስ እየሰራች የውስጥ ገበያ ተፋፋ ነበር። አሁን ግን በብዙ ምርት ማትረፍ ስትል ወደ ውጭ ደግሞ ምርቷን ማራገፍ አለባት እና የግዴታ የዓለም የንግድ ድርጅት አባል መሆን አለብኝ ብላ አመለከተች። እና ከብዙ ጭቅጭቅ በኋላ በ2005 ዓመተ ምህረት የዓለም የንግድ ድርጅት አባል መሆን ቻለች። እንደ ከዛ ጊዜ ጀምሮ በዓለም አቀፍ ደረጃ የምታደርጉን ግፊት እናያለን። እና እኔ ነገሩ ስመለከት የኢትዮጵያ የዓለም የንግድ የመግባት ይሄ ተግባራዊ የመሆኑ ጉዳይ ሳይሆን ጥቅሙ ምንድን ነው? እና እኔ ሁኔታውን ስለዘረዝር በዚህ አማካይነት ኢትዮጵያ ልታድግ አትችልም። እና ያላትን ፖቴንሻል መጠበቅ አለባት። ወደፊት 20-30-40 ዓመት ወደ ውስጥ ያተኮረ እንቅስቃሴ ማካሄድ አለብን ማለት ነው። ይህ ማለት ግን ከሌሎች አገሮች ጋር የምናደርገውን ንግድ ስምምነት በፍጹም እናቀዘቅዛለን ማለት አይደለም። እና በሁለት አገሮች መካከል የሚደረግ የንግድ ልውውጥ ስምምነት ሁልጊዜ እንዳለ ይኖራል ማለት ነው። እና እኛ ማድረግ ያለብን በዓለም አቀፍ ደረጃ ያለውን ሁኔታ አጢነን እንዴት አድርገን ይህንን ሁኔታ መጠቀም እንችላለን፣ ለእድገታችን አመቺ ሁኔታዎችን ለመፍጠር እንችላለን፣ ወደዚህ ወደሚያስጨንቅና አንገታችንን ወደሚያንቀው የዓለም ንግድ አባል ድርጅት ለመሆን ከማምራት ይልቅ። እንግዲህ ይሄ ነው የኔ አስተያየት።
አሁን እንግዲህ ያው ቻይና፣ ህንድ፣ አሁንም ቪየትናምም እንደዚሁ የዓለም ንግድ ድርጅት አባላት ሆነዋል እና እስካሁን ድረስ ይሄ የምዕራባውያኑ መንግስታት ተጽዕኖ ሰፍኖበት የቆየው ድርጅት በእነዚህ ሀገሮች መግባት ሊለወጥ ሊለዝብ ይችላል። የታዳጊ ሀገሮችን ለምሳሌ ፍትሐዊ ንግድን በተመለከተ ታስታውስ እንደሆነ የዶሃ የድርድር ዙር ከአንድም ሁለት ሶስቴ ሲከሽፍ ነው የቆየው እና የሚቀይረው ሚዛን አለ ወይ?
በመሰረቱ ብዙ ጊዜ እንደዚህ አይነት ዙሪያዎች እንደዚህ አይነት ንግግሮች ዋጋይ ራውንድ፣ የኬኔዲ ራውንድ፣ አሁን ደግሞ የዶሃ ራውንድ እየተባለ በተለይ የኢኮኖሚ እድገትን ለማካተት ብዙ ሙከራ ተደርጓል። በሌላ በኩል ደግሞ እንደሚታየው እነዚህ አገሮች ቀስ በቀስ እያሉ የዳበሩ የመጡ ኃይሎች ናቸው። በመሰረቱ የራሳቸውንም ጥቅም ለማስጠበቅ የሚፈልጉ ናቸው። ቻይናን ብንወስድ ህንድም ቀስ በቀስ እያለች ኢመርጂንግ ኢኮኖሚስ የሚባለው አይነት እየዳበረች የመጣች ናት ነች። በእርግጥ ችግር አለባት። ቪየትናምም በእውነቱ በአሁኑ ጊዜ በሁለት አጋጣሚ መንገዶች ናቸው ያለችው። ወደፊት እድገቷ ወዴት እንደሚያመራ በጣም አስቸጋሪ ነው። በእኔ ግምት ግን አንድ ጊዜ የተመሰረተውን መንፈስ ይሄ የኒው ሊበራል ርዕዮተ ዓለም በቀላሉ ሊቀይር የሚችል አይመስለኝም። ምክንያቱም እንደ ኢትዮጵያ ያሉ ሀገሮች የዚያ የንግድ ድርጅት አባል በሚሆኑበት ጊዜ እዛ ውስጥ የተደረጉትን ስምምነቶች ሁሉ የመቀበል ግዴታ አለባቸው እና በመሰረቱ የኃይል ሚዛኑን ሊቀይር የሚችለው ጉዳይ ያለ አይመስለኝም። እና እስካሁን ድረስ የተደረጉትም ውይይቶች በተለይ ከመጀመሪያዎቹ ሁለት ዙር ሶስት ዙሮች በኋላ ማዕት ሀገሮች ነው የገቡት የሶስተኛው ዓለም አገሮች በተቻለ መጠን የራሳቸውን ፍላጎቶች ጥቅሞች በውይይት ውስጥ በስምምነት ውስጥ ለማምጣት ሞክረዋል። ግን አልቻሉም። ምክንያቱም ይሄ የምዕራብ አገሮችን የኢንዱስትሪ አገሮችን ጥቅም ይጻረራል በሚል እና በዚህ ምክንያት በጣም አስቸጋሪ ሁኔታ ነው። የኃይል አሰላለፉ ሊቀይር የሚችል አይመስለኝም። ከዚህ ባሻገር አሁን አዲስ የተመረጠው የኢኳዶር ፕሬዚደንት እንዳሉት የሚደረገው በዓለም አቀፍ ደረጃ አገሮችን የቀማራ ግፊያ ነው እና የኒው ሊበራል ሱፐር ማርኬት የሚባል አለ አይደል? እቃዎች ታራግፋለ። እነዛ ህብረተሰቦች ግን ተጠቃሚዎች እንጂ እድገትን በእርግጥ አያመጡም። እንደ ህብረተሰብ አይታይም።
ዶክተር ፈቃዱ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።